የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ነሐሴ 27 2013 ዓ.ም ዝግጅታችን ጀመረ። በሰሜን ኢትዮጵያ በተለይ በትግራይ ክልል ውስጥ ያለው የሰብአዊ ሁኔታ እየተባባሰ መሆኑን የተባበሩት መንግስታት ድርጅት አስታወቀ።
በቃ ሰው በጣም ተረዋል። ለምን ነው የማይሰጠው? ያው ሂደን እንጠይቃለን። የለም ነው የሚሉን። ያው ባለፈው ሂደው ነበሩ ጠይቀው፣ የለም እህል ስለሌለ ሄድ ናምጣ፣ እህል ስለሌለ የምናደርገው ነገር የለም፣ የምናደርግ ቢማን ምክንያት ነው ያሉ እነሱ። ችግር አለ በቃ ማለት ሰው ህል ብለህ አልጠጣ መኖር አይችልም። ለህፃን የሚባል የተለየ እርዳታም የለም።
በመቀሌ አንድነት ሁለተኛ ደረጃ ትምህርት ቤት ውስጥ ተጠልለው ከሚገኙ ተፈናቃይ መካከል ናቸው። የሀገር መከላከያ ሰራዊት የደቡብ እዝ ተቀዳሚ ወታደራዊ ችሎት አገር ለማፍረስ ከህወሓት ጋር አሲረዋል ባላቸው 48 ተከሳሾች ላይ ዛሬ ፍርድ ሰጥቷል። እነዚህንና ሌሎች ሀገር ውስጥና ዓለም አቀፍ ዘገባዎችን በመጀመሪያው አጋማሽ ታዳምጣላችሁ። አንጋፋው ድምፃዊና የኪነ ጥበብ ሰው አለማየሁ እሸቴ በትላንትናው ዕለት ከዚህ ዓለም በሞት ተለይቷል።
በዘመኑ እንደጀመረ ግማሹ ኤልቪስ ፕሬስሊ ይለዋል፣ ግማሹ ጀምስ ብራውን ይለዋል። እና እንግዲህ ይሄ ለእኔ የሚያሳየኝ ዓለም አቀፍ ከሆኑ የሙዚቃ ባለሙያዎች ጋር ተነጻጻሪና ተወዳዳሪ የነበረ የጥበብ ባለሙያ መሆኑን ነው።
አንጋፋው የኪነ ጥበብ ባለሙያና የቅርብ ሰው ደበበ እሸቱ ነው። ሁለተኛው አጋማሽ የመጀመሪያ ቅንብራችን ላይ በተሰናዳ ዝግጅት ሙሉ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። በሰሜን ኢትዮጵያ በተለይ ትግራይ ክልል ውስጥ ያለው ሰብአዊ ሁኔታ እየተባባሰ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲ ትናንት በሰጡት መግለጫ ትግራይ የነበረው የእርዳታ ምግብ ክምችት ባለፈው ነሐሴ 14 ቀን ማለቁን አመልክተዋል። ለችግሩ መፈጠር ምክንያት የሆነው ሰብአዊ አቅርቦቶችን ለማሳለፍ የሚወስደው ረጅም ጊዜ ነው ያሉት ሌቲ የኢትዮጵያ መንግስት ያልተገደበ ተደራሽነትን እንዲፈቅድ ጠይቀዋል። ለችግሩ ህወሓትን ተጠያቂ የሚያደርገው የኢትዮጵያ መንግስት ወቀሳውን አይቀበልም። በምሽቱ አብይ ርዕስ የያዝነው ዘገባ ዝርዝሩን ያቀርባል። በሳምንቱ መግቢያ በዩናይትድ ስቴትስዋ ሉዊዚያና ክፍለ ግዛት ከባድ ጥፋት ያደረሰው የውቅያኖስ ማዕበል ወጀብ ሄሪኬን አይዳ ርዝራዡ በኒውዮርክ እና በኒውጀርዚ ከተሞች ላይ ባስከተለው የጎርፍ አደጋ የተነሳ ከ46 በላይ ሰዎች ህይወታቸው ማለፉ ተገልጿል። ኤደን ገረመው የኢሻ ሳሪያን ዘገባ ታቀርብልናለች።
የከባዱ የባህር ወጀብ ሄሪኬን አይዳ ርዝራዥ አካባቢው ላይ ከፍተኛ ዝናብና ድንገተኛ ጎርፍ ካስከተለ በኋላ በኒውዮርክና ኒውጀርዚ ከተሞች የሞት ቁጥሩ ጨምሯል። ቢልዳ ቤልሲዮ የኒውዮርክ ከተማ ከንቲባ ናቸው።
We saw a horrifying storm last night. Unlike anything we have seen before.
ትላንት ማታ እስከዛሬ አይተነው የማናውቀው አይነት የሚያስፈራ ማዕበል ነው ያየነው። ይሄ ደግሞ መጋፈጥ ያለብን እውነታ ነው። አንዳንድ የኒውዮርክ ዜጎች የተከፈለው ዋጋ የሚያሳዝን ነው።
አብዛኞቹ በኒውዮርክ ከተማ ህይወታቸው ያለፈው የአደጋው ተጠቂዎች የሞቱት ምድር ቤታቸው ውስጥ ጎርፍ በመግባቱ ሲሆን ብዙዎችም ንብረታቸው ላይ ጉዳት መድረሱን አመልክቷል። ሬንኩ ባካማልጋ የኒውዮርክ ከተማ ነዋሪ ናቸው። ለአሶሺየትድ ፕሬስ በሰጡት ቃል እንዲህ ብለዋል።
ይህን በመሰለ አስከፊ ሁኔታ ውስጥ ባለመሆኔ ራሴን እድለኛ እንደሆንኩ ነው የምቆጥረው። ለተጎዱ ሰዎች በጣም አዝናለሁ።
በኒውጀርዚ እና በፔንሲልቬኒያም ብዙ የመስጠም አደጋዎች እየተመዘገቡ ነው። ምንም እንኳን በብሔራዊ የአየር ንብረት አገልግሎት ማስጠንቀቂያ ወጥቶ የነበረ ቢሆንም የወጀቡ ኃይል ግን ብዙዎችን አስደንቋል። አይዳ የተሰኘው ማዕበል ሉዚያና ግዛትን የካታሪና ማዕበል ካጠቃት ከ16 ዓመታት በኋላ ነው መልሶ የጎዳት። ፕሬዚዳንት ጆ ባይደን ታዲያ መልሶ በማቋቋሙ ዙሪያ እንዲህ ብለዋል።
የሉዚያናና የሚሲሲፒ ነዋሪዎች ጠንካራና አቅም ያላቸው ናቸው። ድጋሚ ለመቋቋምና ለመገንባት እስክትችሉ ድረስ ሁሌም አብረናችሁ የምንቆም ይሆናል።
በኢሻ ሳሪያን ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ወደ ኮቪድ-19 ዜና ይሆናል አሁን የምናልፈው። የዓለም ሀገሮች በመስከረም ወር መጨረሻ 10% ዜጎቻቸውን የኮቪድ-19 መከላከያ ክትባት እንዲያስከትቡ የተያዘውን ግብ አፍሪካ ማሳካት እንደማትችል የዓለም የጤና ድርጅት አስታወቀ። ሊሳ ሽላይን ከጂኒቫ ያደረሰችን ዘገባ አለ፣ ስመኝሽ የቆየ ታቀርበዋለች።
አፍሪካ ከታቀደው ግብ መድረስ ያልቻለችው በዓለም ዙሪያ የሚገኙ የበለጸጉ ሀገራት ሕይወት አድን የሆነውን ክትባት አከማችተው በመያዛቸው ነው ሲሉ የዓለም ጤና ድርጅት የአፍሪካ ዳይሬክተር ማትሺዲሶ ሞቲ ወቀሳ አቅርበዋል። ዳይሬክተሯ የአፍሪካ ሀገራት እስካሁን 143 ሚሊዮን ክትባቶችን ማግኘታቸውንና 39 ሚሊዮን ዜጎች መከተባቸውን ቢገልጹም ይህ ቁጥር በአህጉሩ ከሚኖረው ሕዝብ 3% ብቻ መሆኑን አስረድተዋል። ይህን ቁጥርም በአውሮፓ ሕብረትና ዩናይትድ ስቴትስ ከተከተቡት 50% ዜጎች ጋር ያነጻጸሩታል።
Equally concerning is a continuing inequity in the distribution of
ከዛ እኩል የሚያሳስበው ተመጣጣኝ ያልሆነ የክትባት ስርጭት እየቀጠለ መሆኑ ነው። በዓለም ዙሪያ ከሚሰራጨው 5 ቢሊዮን ክትባት አፍሪካ እየደረሳት ያለው 2% ብቻ ነው። ይሄ የመቶኛው ስሌት ለወራት አልተቀየረም። ይሄ በዚህ ከቀጠለ በአፍሪካ ከሚገኙት 54 ሀገራት 42ቱ ወይም 80% የሚሆኑት ለመስከረም የተቀመጠውን ግብ ማሳካት አይችሉም የሚል ስጋት አለኝ።
ከሐምሌ ወር ጀምሮ በአፍሪካ 3ኛው ዙር የኮሮና ቫይረስ ወረርሽኝ ያገረሸ ሲሆን በተለይ በ24 ሀገራት ውስጥ በቫይረሱ የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እያሻቀበ ነው። የዓለም ጤና ድርጅት በቅርቡ ባወጣው መረጃ መሰረት በአፍሪካ በኮሮና ቫይረስ የተያዙ ሰዎች ቁጥር 8 ሚሊዮን የደረሰ ሲሆን በዚህ ባሳለፍነው ሳምንት ብቻ 214,000 አዳዲስ የቫይረሱ ተያዦች ተመዝግበዋል። በበሽታው ከሞቱ 196,000 አፍሪካውያን መካከለም 5500 የሚሆኑት ህይወታቸውን ያጡት ባሳለፍነው ሳምንት መሆኑ ተገልጿል። በሊሳ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። በሌላ በኩል የፋይዘር እና የሞደርና ክትባትን የወሰዱ አሜሪካውያን 3ኛ ክትባት መወጋት ሳይኖርባቸው እንደማይቀር ዋናው የሀገሪቱ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ ተናገሩ። የዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛው ባለሙያ ትናንት በዋይት ሀውስ ገለጻ ላይ ሲናገሩ፣ እኔም ራሴ እንደ የተፈጥሮ መከላከያ ሳይንስ ባለሙያ ካለኝ ተመክሮ አኳያ ሙሉን መከላከያ ለማግኘት 3 ዙር መከተብ አስፈላጊ ቢሆን የሚደንቀኝ አይሆንም ብለዋል። ሆኖም የመጨረሻውን ውሳኔ የሚሰጡት የምግብና የመድኃኒት አስተዳደር FDA እና CDC እንደሚሆኑ አክለው ገልጸዋል። ፋውቺ የጃንሰን ኤን ጃንሰን ክትባት የወሰዱ ሰዎች ተጨማሪ መከተብ ያስፈልጋቸው እንደሆነ ግን ለጊዜው አልተወሰነም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአፍጋኒስታን ዋና ከተማ ካቡል አውሮፕላን ጣቢያን መልሶ ለመክፈት ጥረት እየተደረገ መሆኑን የካታር የውጭ ጉዳይ ሚኒስትር ገለጹ። በረራዎችን መቼ ማስተናገድ እንደሚጀምር ግን በግልጽ ለጊዜው አይታወቅም ነው ያሉት። ከካታርና ከቱርክ የተውጣጡ የቴክኒክ ባለሙያዎች አውሮፕላን ጣቢያውን በመክፈቱ ስራ ሊያግዙ ከትናንት በስቲያ ረቡዕ ካቡል ገብተዋል። የአውሮፕላን ጣቢያው መከፈት አሁንም ሀገሪቱን ጥለው ለመውጣት ለሚፈልጉት ሰዎችም ሆነ ለሰብአዊ ረድኤት ማስገቢያ ወሳኝ መንገድ እንደሆነ ይታወቃል። የካታር የውጭ ጉዳይ ሚኒስትር ታሊባን የሀገሪቱ ዜጎች ደህንነታቸው ተጠብቆ መውጣት እንዲችሉና የመንቀሳቀስ መብታቸውንም ለማክበር የገባውን ቃል በተግባር ማሳየት እንደሚያስፈልገው አጥብቀው አስገንዝበዋል። ካታር ከአፍጋኒስታን ታሊባን ጋር የተቀራረበ ግንኙነት ያላት ስትሆን ዩናይትድ ስቴትስ በሺዎች የተቆጠሩ ሰዎችን ባስወጣችበት እንቅስቃሴ ትልቅ ሚና ተጫውታለች። በተያያዘ ዜና ዩናይትድ ስቴትስ የአፍጋኒስታንን አስተዳደር ከያዘው ከታሊባን ጋር የሚኖራት ግንኙነት ውሉ ያለየ ምዕራፍ ውስጥ በገባበት በአሁኑ ወቅት ታሊባኖች ወደ ቻይናና ወደ ሌሎች ሀገሮች ፊታቸውን እያዞሩ መሆናቸው ተገልጿል። የዩናይትድ ስቴትስ ባለስልጣናት አሁንም አፍጋኒስታን ያሉትን 100 አሜሪካውያን ለማውጣት ጥረት እያደረጉ ናቸው። በዚህ እንዳለ አፍጋኒስታን ውስጥ ያሉ ከ100 በላይ የዩናይትድ ስቴትስ ዓለም አቀፍ ሚዲያ USAGM ባልደረቦችና የኮንትራክት ተቀጣሪዎች እንዲሁም ቤተሰቦቻቸው አሁንም እንዳልወጡ ተገልጿል። ከካቡል ሰዎችን የማውጣቱ ሂደት ሰኞ ዕለት ከመጠናቀቁ በፊት እንደሚወጡ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እና የመከላከያ ሚኒስቴር ማረጋገጫ ተሰጥቷቸው እንደነበረ ነው የተገለጸው። የአሜሪካ ድምጽ ተጠባባቂ ዳይሬክተር ዮላንዳ ሎፔዝ ጋዜጠኞቹንና ቤተሰቦቻቸውን ለማስወጣት ተቋሙ ከዩኤስኤጂኤም ጋር ሲሰራ መቆየቱን ገልጸው አሁንም መውጣት የሚፈልጉትን ሁሉ እንዲወጡ ለመርዳት የተቻለንን ሁሉ እያደረግን ነን ብለዋል። አፍጋኒስታንን የተመለከተ ዘገባ በመጽሔት ክፍለ ጊዜ ይዘናል። በመጨረሻም ዜና እረፍት። አንጋፋው ድምፃዊና የኪነ ጥበብ ሰው አለማየሁ እሸቴ በትናንትናው ዕለት ከዚህ ዓለም በሞት ተለይቷል። የኢትዮጵያ ዘመናዊ ሙዚቃ ማደግ ከጀመረበት ጊዜ አንስቶ የሚሊዮኖችን ቀልብ ከሳቡ ድምፃውያን አንዱ የሆነው አለማየሁ የኪነ ጥበብ አስተዋጽኦቹና ስራዎቹ እየታወሱ ናቸው። አለማየሁን ከዓለም አቀፍ ባለሙያዎች ጋር የሚነጻጸር ሲል አንጋፋው የኪነ ጥበብ ባለሙያና የቅርብ ሰው ደበበ እሸቱ ገልጾታል። ድፍረት የሚጠይቁ ስራዎችን የሰራ ጀግናና ህዝባዊ አርቲስት ሲሉ ያደነቁት ደግሞ ሌላው አንጋፋ የኪነ ጥበብ ሰውና የቀድሞ የፖሊስ ኦርኬስትራ ባልደረባው ተስፋ ያበበ ናቸው። በቅርቡ የላቀ አስተዋጽኦ ሽልማት ያበረከቱለት ጠቅላይ ሚኒስትር አብይ አህመድም ስራዎቹ ኢትዮጵያን ከፍ እንዳደረጉ ይኖራሉ ብለዋል። ያንጋፋውን ድምፃዊና የኪነ ጥበብ ሰው የህይወትና የሙያ ታሪክ ሰፋ አድርጎ የሚዘክር ዘገባ በዝግጅታችን ሁለተኛ አጋማሽ መጀመሪያ ላይ ይቀርባል። አድማጮች፣ ለሰዓቱ ያሰናዳነው ዜና በዚሁ ያበቃል። ጤና ይስጥልኝ።
ቆንጅት ታዬን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 28 2013 ዓ.ም ዝግጅታችን ነው። አድማጮች፣ በመክፈቻው ላይ ዛሬ ሐሙስ ነሐሴ 27 በሚል የጠቀስኩት በስህተት በመሆኑ ይቅርታ እየጠየቅኩ ዛሬ ቀኑ አርብ ነሐሴ 28 መሆኑን በድጋሚ አስታውሳለሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በሰሜን ኢትዮጵያ በተለይ ትግራይ ክልል ውስጥ ያለው የሰብአዊ ሁኔታ እየተባባሰ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሊየቲ ትላንት በሰጡት መግለጫ ትግራይ የነበረው የእርዳታ ምግብ ክምችት ባለፈው ነሐሴ 14 2013 ዓ.ም ማለቁን አመልክተዋል። ለችግሩ መፈጠር ምክንያት የሆነው ሰብአዊ አቅርቦቶችን ለማሳለፍ የሚወስደው ረጅም ጊዜ ነው የሚሉት ሌቲ የኢትዮጵያ መንግስት ያልተገደበ ተደራሽነትን እንዲፈቅድ ጠይቀዋል። ለችግሩ ህወሓትን ተጠያቂ የሚያደርገው የኢትዮጵያ መንግስት ወቀሳውን አይቀበልም። ኬኔዲ አባተ ዝርዝር ዘገባውን ያሰማናል።
በቂ የሰብአዊ ድጋፍ፣ ገንዘብና ነዳጅ ማቅረብ ባለመቻሉ በሰሜን ኢትዮጵያ በተለይ በትግራይ ክልል ያለው የሰብአዊ ሁኔታ በከፍተኛ መጠን እየተባባሰ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲ ትናንት ባወጡት መግለጫ አስታውቀዋል። ከትግራይ ህዝብ 5.2 ሚሊዮን ወይም 90% የሚሆኑት አስቸኳይ የሰብአዊ ድጋፍ እንደሚያስፈልጋቸውና ከእነዚህም 400 ሺህ ያክሉ ለበረታ ረሃብ የተጠጋ ሁኔታ ውስጥ መሆናቸውን ሌቲ አስታውሰዋል። ተገልጸዋል። በአፋርና አማራ አዋሳኝ አካባቢዎች የሚገኙ 1.7 ሚሊዮን ሰዎችን ጨምሮ በሚሊዮን የሚቆጠሩ ሰዎች ለረሃብ እየተጋለጡ እንደሆነም በመግለጫው ላይ አስፍረዋል። በትግራይ የሚገኙ የእርዳታ ክምችቶች ጥሬ ገንዘብና ነዳጅ በከፍተኛ መጠን እየተሟጠጡ መሆናቸውንም የገለጹት ግራንት ሌቲ የምግብ ክምችቶች ባለፈው ነሐሴ 14 አልቀዋል ብለዋል። በአሁን ወቅት አብዛኛዎቹ የትግራይ ክልል አካባቢዎች ለሰብአዊ ተደራሽነት አመቺና ደህንነታቸው የተጠበቀ ቢሆንም ክልሉ በተጨባጭ የሰብአዊ እርዳታ እገዳ ስር መሆኑን ጠቅሰው ይህም ህይወት አድን የሰብአዊ እርዳታ አቅርቦቱን እጅግ እየተገደበ አድርጎታል ሲሉም ገልጸዋል። ለችግሩ መፈጠር ምክንያቱ ህወሓት የተናጠል ተኩስ አቁም ውሳኔውን አለማክበሩ እንደሆነ የሚገልጸው የኢትዮጵያ መንግስት በበኩሉ ይህን ክስ አይቀበልም። በቅርቡ የተመድ የጸጥታው ምክር ቤት በትግራይ ክልል ጉዳይ ላይ ለ8ኛ ጊዜ ባደረገው ስብሰባ ላይ በድርጅቱ የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ባደረጉት ንግግር መንግስት ለሰብአዊ ድጋፍ ተደራሽነት የሚችለውን ሁሉ እንደሚያደርግ የገለጹ ሲሆን ጉዳዩን ፖለቲካዊ መልክ ማስያዝ እንደማይገባም ተናግረዋል።
As to humanitarian assistance, the government of Ethiopia is fully cognizant of its obligation to its citizens.
ሰብአዊ እርዳታን በተመለከተ የኢትዮጵያ መንግስት ለዜጎቹ ያለውን ግዴታ ሙሉ በሙሉ ያውቃል። ሁኔታውን ስሜታዊና ፖለቲካዊ ማድረጉ የኛን ምላሽ አያሳውቅም። ሁሉንም መንገዶችና ያሉንን ሀብቶች በመጠቀም ግዴታችንን መወጣት እንቀጥላለን። በዚህ ረገድ የቁጥጥር ጣቢያችን ቁጥር ለመቀነስና የፍተሻ ሂደቱን በፍጥነት ለማከናወን ቁርጠኛ ነን። ዘመናዊ የፍተሻ ቴክኖሎጂንም ለመጠቀም ከአጋሮቻችን ጋር እየሰራን ነው።
ይሁን እንጂ በቢሮክራሲያዊ ምክንያቶችና የሰብአዊ አቅርቦቶችን ለማሳለፍ በሚወስደው ረጅም ጊዜ ምክንያት በአፋር በኩል ያለውን ብቸኛ የሰብአዊ አቅርቦት መንገድ በሚፈለገው መጠን መጠቀም እንዳልተቻለ የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲያንስ ተዋል። በመሆኑም የኢትዮጵያ መንግስት ለሰብአዊ እርዳታ ሰራተኞች ገንዘብና ነዳጅን ጨምሮ ለሰብአዊ አቅርቦቶች ያልተገደበ ተደራሽነት እንዲፈቅድ ጠይቀዋል። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፋን ጁጃሪክም ትናንት በሰጡት መግለጫ ይህንኑ የግራንት ሊየቲን መግለጫ አስተጋብተዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢሌኔ ሲዩም ትናንት መግለጫ በሰጡበት ወቅት ከዚሁ ጉዳይ ጋር በተያያዘ ለተነሳላቸው ጥያቄ ሲመልሱ ለተፈጠረው ችግር ህወሓትን ተጠያቂ አድርገዋል።
Some of the checkpoints had been reduced from 7 to 3 to enable
ለሰባዊ ድጋፍ አቅርቦትን ውጤታማና ቀልጣፋ ለማድረግ በሚል አንዳንድ የፍተሻ ጣቢያዎች ከ7 ወደ 3 ተቀንሰዋል። ስለዚህ አሁን ላይ የሚነሱ ክሶች ከየት እንደሚመጡ እርግጠኛ አይደለሁም። በዚህ አካባቢ እስካሁን ድረስም በህዋት ጸባጫሪ እንቅስቃሴዎች አሉ። ይህ ጸባጫሪ ባህሪና ተፈጥሮ ለሰባዊ ድጋፍ አቅራቢዎች ሁኔታውን በጣም ከባድ እያደረገው ነው። ስለዚህ ጫና ሊደረግ የሚገባው እንዲሁም እነዚህ ጥያቄዎች መነሳት ያለባቸው ሰባዊ ድጋፍ እንዳይደርስና ፈታኝ እንዲሆን በሚያደርጉ አካላት ላይ ነው።
ህወሓት በበኩሉ የፌዴራል መንግስት ሆን ብሎ የሰብአዊ አቅርቦት ወደ ትግራይ እንዳይደርስ እያገደ እንደሆነና መንግስት በተናጥል ተኩስ ማቆሙን ካስታወቀ በኋላ ውጊያውን የቀጠለበት አንዱ ምክንያትም የሰብአዊ አቅርቦት በር ለመክፈት እንደሆነ በተደጋጋሚ መግለጹ ይታወሳል። በኢትዮጵያ የሰብአዊ ጉዳዮች ተጠባባቂ አስተባባሪ ግራንት ሊየቲ በትናንትናው መግለጫቸው የፌዴራሉ መንግስት በትግራይ ክልል እንደ መብራት፣ ስልክና ባንክ ያሉ አስፈላጊ አገልግሎቶችን እንዲያስጀምርም ጠይቀዋል። ይሁን እንጂ የፌዴራሉ መንግስት ከዚህ ቀደም በሰጣቸው መግለጫዎች ጥገናዎችን በማድረግ አገልግሎቶቹን ለማስጀመር ወደ ክልሉ የተላኩ ብዙ ባለሙያዎች መገደላቸውን በማስታወስ አሁን ላይ ኃላፊነት ወስዶ ባለሙያዎችን መላክ እንደማይችል አስታውቋል። በዚህ ጉዳይ ላይ ለተጨማሪ ማብራሪያና ምላሽ የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲን ለማነጋገር ሙከራ ያደረገን ቢሆንም በስራ ለመመቻቸት ምክንያት ቃለ ምልልሱን ሊሰጡን እንደማይችሉ በህዝብ ግንኙነታቸው በኩል ተነግሮናል። በተጨማሪም የአደጋ ስጋት ስራ አመራር ኮሚሽን ባለስልጣናትን ለማግኘት ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ባለፉት 10 ቀናት ውስጥ የእርዳታ እህል ወደ ትግራይ ክልል አለመግባቱ ተገልጿል። ፌደራሉ መንግስት የትግራይ ክልል መንግስት እንደሌለና ስልጣኑን የጊዜያዊ አስተዳደሩ እንደሆነ ቀደም ሲል ቢገልጽም የክልሉ የግብርናና የገጠር ልማት ቢሮ ኃላፊ ናቸው የተባሉት ዶክተር አትንኩት መዝገቡ ክልሉ ውስጥ በረሃብ ምክንያት ሰው እየሞተ ነው ብለዋል። መቀሌ ውስጥ በሚገኝ አንድ መጠለያ የተገኘው ሪፖርተራችን ሙልጌታ ጽብሃ ችግር ላይ እንደሆኑና አብረዋቸው ያሉ ሰዎች እየታመሙ መሆናቸውን የሚገልጹ ተፈናቃዮች አነጋግሯል። ዘገባው ቀጥሎ ይቀርባል።
ወይዘሮ መረሱ ገብሩ ይባላሉ። አንዲት ልጃቸው ይዘው ከማይካድራ ተፈናቅለው ወደ መቀለ ከተማ እንደመጡ ይናገራሉ። ሌሎች አራት ልጆቻቸውና ባለቤታቸው ደግሞ ወደ ሱዳን እንደተሰደዱ ነው የገለጹት። ላለፉት 5 ወራት ወይዘሮ መረሱ በመቀለ ሀድነት ሁለተኛ ደረጃ ትምህርት ቤት ተጠልለው በቆዩበት ጊዜ ከመንግስታዊ ተቋም እርዳታ አግኝተው እንደማያውቁ ይገልጻሉ። በመቀለ ከተማ ነዋሪዎችና አንዳንድ እርዳታ ሰጪ ተቋማት በሚያቀርቡት እርዳታ እስካሁን መቆየታቸው ገልጿል። በቅርብ ሳምንታት ግን የምግብ አቅርቦት እጥረቱ በጣም ተባብሰዋል ብለዋል።
ሰው እየተራበ ነው። ያው መራብስ በግዴታ አለ። ህዝብ ግቢ በቃ ሰው በጣም ተርቧል። ለምን ነው የማይሰጠው? ያው ሂደን እንጠይቃለን። የለም ነው የሚሉን። ያው ባለፈው ሂደው ነበሩ ጠይቀው፣ የለም እህል ስለሌለ ሄድ ናምጣ፣ እህል ስለሌለ የምናደርገው ነገር የለን፣ የምናደርግ ቢማል ምክንያት ነው ያሉ እነሱም። ችግር አለ በቃ ማለት ሰው ህል ብለህ አልጠጣ መኖር አይችልም። ለህፃን የሚባል የተለየ እርዳታ የለም፣ ለትልቅ ቶሎ የሚረዳ ነገር የለም፣ ለወጣት ቶሎ የሚረዳ ነገር ሁሉ አንድ ነው በቃ እና ስለዚህ በጣም ችግር አለ።
አቶ አሸብር ሀገዞም የተባሉ የተፈናቃዮች ማዕከሉ ከሚያስተባብሩ በበኩላቸው በማዕከሉ ከመጋቢት ወር ጀምሮ አንድ ጊዜ ብቻ በመንግስት እርዳታ ተሰጥቷል ብለዋል። ከመቀለ ከተማ ነዋሪዎች ይሰጥ የነበረ እርዳታ በአሁኑ ጊዜ በከፍተኛ ሁኔታ ቀንሷል ሲሉ ነው የተናገሩት።
ከመጋቢት ጀምረን እስካሁን ወደ 6 ወራችን ነው ይሆናል። አንድ ጊዜ 15 ኪሎ ብቻ ሰጥ አግኝተናል። ከዛ የተረፈ እርዳታ ባል ጭራሽ አናውቅም። በቃ የመቀለ ህዝብ በሚያመጣልን እንጀራ ይሁን ወጥ ይሁን በእነሱ ነው፣ ልብስ ሳይቀር ይዘ በሚመጣ በመቀለ ህዝብ እስካሁን የቆየ ነው። አሁን እንደገና የመቀለ ህዝብ እንደገና የራሱ ችግር አለበት፣ ተደራራቢ ችግር ሆነበት። ለምሱ ላይ መብራት የለም፣ ባንክ የለም። ከየታም ተወሶስ ሊያካፍል ይችላል? ለራሱም ከባድ ነው ያለው፣ ኳለኛ ላይ ያካፍል ለራሱም በከባድ ሁኔታ ነው ያለው የመቀለ ህዝብ። በተጨማሪም ትንሽ እንትን ያግዙን ነበሩ የነዚህ ማህበር ደናግል ደቅ ፍቅር ምንባሉ እነሱም ያግዙን ነበሩ። አሁን እነሱ ደግሞ ባንክ ተዘግባቸው ምንም ማድረግ አንችልም አሉ።
ባለፉት 5 ቀናት ደግሞ በማዕከሉ ይሰራ የነበረ ምግብ በማለቁ የምግብ ክምችት ክፍሉ ተዘግቶ አሳይተውኛል። በዚህ የተፈናቃዮች ማዕከል 11 ሺህ ሰዎች እንደሚኖሩ የገለጹት አቶ አሸብር ለተፈናቃዮች በአሁኑ ጊዜ በህይወት ማቆያ እንዲሆን ከአንድ ለጋሽ ድርጅት በተገኘ ድጋፍ ለአንድ ቤተሰብ ለቀን 1 ኪሎ ግራም የፎርኖ ዱቄት ለጊዜው እየሰጠነን ብለዋል። በምግብ እጦት ምክንያት ደግሞ በማዕከሉ የሚገኙ ህጻናትና እናቶች እየታመሙ ናቸው ብለዋል።
በአሁኑ ሰዓት እዚህ ቤት ትምህርት ያለፈው ራብተውና አንድ ጊዜ በቀን ሩዝ እናገኝ ነበር። እንደምንም ተብሎ አንድ ጊዜ ሩዝ ተሰርቶ ይበላ ነበር። አሁን ግን ሰኞ፣ ዛሬ አርብ ነው። 5 ቀን እስርም አልተከፈተም። ማንም መጠየቅ ተቻለ። መጋነን ሳይሆን መዋሸት ሳይሆን መጠየቅ ተቻለ። ከሰኞ ጀምሮ እስከ ዛሬ አርብ 5 ቀን የኩሽን ቤቱ የምግብ ቤቱ አልተከፈተም። ጭራሽ እስርም አልተከፈተም። ምንም ብከፈትም ትርጉም የለው። አሁን ያየው እስካሁን ምንም የቀመሰ ሰው የለም። በቃ 5 ቀን ምግብ የሚባል የለም። በቃ አሁን ልጆቹ አያቸው። በቃ በዚህ ሳምንት ራሱ ሰው ተቃይሯል። ኢመርጀንስ ነው ያለ፣ በአደጋ ነው ያለ።
ችግሩ እንዲፈታ በአስቸኳይ እርዳታ መቅረብ አለበት በማለትም ገልጸዋል። የክልሉ የግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ በክልሉ 6.3 ሚሊዮን ህዝብ የምግብ እርዳታ እንደሚያስፈልገው ገልጸው ከግማሽ ሚሊዮን በላይ ህዝብ ደግሞ ለረሃብ ተጋልጧል በማለት ነው የገለጹት። በየቀኑ 100 የእርዳታ መኪኖች ወደ ትግራይ ክልል መግባት ይገባቸዋል ብለው ባለፉት 10 ቀናት ግን የገባ የእርዳታ መኪና የለም ብለዋል። ዶክተር አትንኩት ከ10 ቀናት በፊት በነበረው ሂደትም በሳምንት 700 መኪና መግባት ሲገባቸው 34 ብቻ ናቸው የገቡት ብለዋል።
ጭባጭ ስናየው ግን እነዚህ እየመጡ ብቻ ሳይሆን በደንብ በታሰበበት መልኩ እንቅፋት እየተፈጠረ ነው ያለው። ያለፉት 10 ቀናት ስናይ አንድ መኪና የመጣ የለም። ከዛ ቤትም ስናየው እንግዲህ 100 መኪና ነው ማለፍ ያለበት። እዛ አካባቢ ግን ከሰመራ አለፍ ብለን ኬላ አለ፣ ስካነር መኪኖች የሚፈተሹበት ተጨማሪ ኬላ ነው የተፈጠረው ያለው። እዛ የስካነሩ አቅም ከ20-30 ማንኛውም መኪና የጫነም ይሁን ያልጫነም ይሁን ማንኛውም ቀላል ተሽከርካሪ የሚያልፍ በዛ ስካን ተደርጎ ነው የሚያልፍ። እንግዲህ አቅሙ ከ20-30 ነው። 30ዎቹ አጋጣሚ ሆነው የመጀመሪያ የተሰለፉት የእቃ የሚያጓጉዙ ከሆኑ ሊያልፉ ይችላሉ ማለት ነው። ካልሆነ ግን የተወሰኑ ያልፋሉ። ይህኛው በአማካይ ስናስበው ወደ 20% ነው።
በአሁኑ ጊዜ በመቀለ ከተማ የሚገኙ የምግብ መጋዘኖች ሁሉም ባዶ ሆኗል በማለት የገለጹት ዶክተር አትንኩት በምግብ እጦት ምክንያት በሽረ እንዳስላሴና በቆላ ተንቤን የሰው ህይወት ማለፉ ሪፖርት ደርሶናል በማለት ነው የተናገሩት።
የሞት ሰዎችን ሪከርድ ማግኘት እየቻልን ያለ ነው፣ ሪፖርት እየደረሰ ነው ያለው። ሽሬ አካባቢ 9 ሰው እንደሞተ፣ ሴንትራል ዞን የምንለው አየር አካባቢ ሪሞት ኤሪያ 5 ሰው እንደሞተ። ይህ እግር ማበጥ ከማሌትርሽ ጋር የተያያዘ በጣም ትልልቅ ሪፖርቶች አሉ በየቦታው። የተለመደ ነገር ነው፣ ሁሉም ጋር አለ ብለን ብናልፈው ይሻላል።
የህወሀት ኃይሎች በተቆጣጠሩት የአማራ ክልል አካባቢዎች በአሜሪካ የተራድኦ ተቋም ዩኤስኤድ መጋዘኖች ላይ ዘረፋ ፈጽመዋል ተብሎ የቀረበ ውንጀል አስመልክቶ ዶክተር አትንኩ ተጠይቀው የትግራይ ሰራዊት በስነ ምግባሩ የታወቀ ነው ብለው ግጭቶች በሚኖሩባቸው አካባቢዎች ዘረፋ በተለያዩ አካላት ሊፈጸም ይችላል፣ ሆኖም ይህንን የፈጸሙ አካላት ደግሞ በቀጣይ በሚደረግ ማጣራት መታወቁ አይቀርም ብለዋል። በትግራይ ሰራዊት ተዘርፎ ወደ ትግራይ የመጣ አንድም እህል የለም ብለው ህዝብ ከህዝብም አናበላልጥም በማለት ነው የገለጹት። ሰራዊቱ በተቆጣጠራቸው የአማራና የአፋር ክልል ቦታዎችም ዓለም አቀፍ ተቋማት እርዳታ መስጠት የሚፈልጉ ከሆነም አስፈላጊ ትብብር እናደርጋለን በማለት ነው የተናገሩት። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ወደ ተከታዩ ዘገባችን እናልፋለን። የአገር መከላከያ ሰራዊት የደቡብ እዝ ተቀዳሚ ወታደራዊ ችሎት ሀገር ለማፍረስ ከህወሓት ጋር አሲረዋል ባላቸው 48 ተከሳሾች ላይ ዛሬ ፍርድ ሰጥቷል። ከነሐሴ 20/2013 ዓ.ም ጀምሮ እያስቻለ ያለው ወታደራዊው ችሎት የዛሬዎቹን ጨምሮ በ154 ተከሳሾች ላይ ከ2 ዓመት እስከ 18 ዓመት የሚደርስ ጽኑ እስራት ፈርዷል። ችሎቱን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
ፍርደኞቹ አገር በማፍረስ ሥራ ውስጥ ካለ ህወሓት ጋር አብረዋል፣ ለሀገራቸው የገቡትን ቃል ኪዳን ወደ ጎን በመተው የሰራዊቱን አጠቃላይ እንቅስቃሴ አደጋ ላይ ጥለዋል፣ የትግራይ ልዩ ኃይልን ያጠናክራል ያሏቸውን ተግባራትን አከናውነዋል፣ የሰራዊቱን ልዩ ልዩ ምስጢራዊ ሰነዶችና መረጃዎችን አሳልፈው ሰጥቷል የሚል ክስ ቀርቦባቸው ተመስክሮባቸዋል ብሏል። ፍርድ ቤቱም በደቡብና በኦሮሚያ ክልል በሸመቁ ራሳቸውን የኦሮሞ ነጻነት ሰራዊት የሚሉና መንግስት ደግሞ ኦነግ ሸኔ የሚለው ቡድን ላይ እርምጃ እንዲወሰድ የሚሰጠው ዘመቻ እንዲከሽፍና የሰራዊቱ አባላት በቡድኑ እንዲገደል አድርጓል በሚል ክህደትም ተወንጅሏል። መከላከያ ሰራዊት ጥቆችና መድፍን ጨምሮ ትልልቅ የጦር መሳሪያዎች አገልግሎት እንዳይሰጡ ሆነ ብሎ በማበላሸት እኩይ ተግባር ውስጥ መገኘታቸው በመረጋገጡ ተፈርዶባቸዋልም ብሏል። መዝገቦቹ ክርክር ሲደረግባቸው የቆዩ ሲሆን የወታደራዊ እዙ አቃቤ ሕግ ያቀረበባቸውን ክስና ምስክርነት መርምሮ በቀረበው አስተያየት መሰረት የቅጣት ውሳኔ ሰጥቷል። ፍርድ ቤቱም ወንጀለኞች ናቸው ባሏቸው ግለሰቦች ላይም ፍርድ አስተላልፏል። በመሆኑም 48 የሰራዊቱ አባላት በቀረበ ባቸው የወንጀል ክብደትና ቅለት እንዲሁም መረጃና ማስረጃ መሰረት ከሁለት ዓመት ከዘጠኝ ወር እስከ 18 ዓመት ከስምንት ወር ጽኑ እስራት እንደተፈረደባቸው የቀዳሚ ፍርድ ቤት ዳኞች አረጋግጧል።
መዝገቡ የቀረበው ግራ ቀኝ ቅጣት አስተያየት መርምረን ቅጣት ለመወሰን ነው። በመሆኑም መርምረን የሚከተለውን ወስነናል። አንደኛ ክስ መከላከያ ሰራዊት በጦር ሜዳ ግዳጅ ላይ ባለበት ወቅት የወንጀል ህግ አንቀጽ 272/247 መርሆ 10 በኢትዮጵያ መከላከያ ኃይል ላይ ጉዳት የሚያደርስ ወንጀል እንዲፈጸም ማነሳሳት ሙከራ ወንጀል፣ በሁለተኛ ክስ የወንጀል ህግ አንቀጽ 296 መስር በንግግር ከስነ ስርዓት ውጭ መሆን ወንጀል፣ በሶስተኛ ክስ የወንጀል ህግ አንቀጽ 371ና 288 ሁለት ስር ኩብለላ አባሪ መሆን ወንጀል፣ በአራተኛ ክስ የመከላከያ ሰራዊት በጦርነት ግዳጅ ላይ ባለበት ወቅት የወንጀል ህግ አንቀጽ 298 ሁለት ስር የበላይ ትእዛዝ መጣስ ወንጀሎች ጥፋተኛ ተብሏል።
በዚህም መሰረት ፍርድ ከተላለፈባቸው ውስጥ 50 አለቃ ሹመንዲ ትርፌ በ18 ዓመት ከ8 ወር፣ ሌተናል ኮሎኔል ገብረ ኪዳን ወልደ ማርያም በ18 ዓመት፣ ሻለቃ ሀብቱ አበራ ግደይ በ17 ዓመት፣ መቶ አለቃ ካሱ ብርሃኔ በ18 ዓመት፣ 50 አለቃ ግደይ ገብረ ዮሐንስ በ18 ዓመት ከ3 ወር፣ ኮሎኔል ወንድም ገብረ ዋድ በ18 ዓመት፣ ሻለቃ በአሻሹምዬ ወልደ ብርሃን በ17 ዓመት ጽኑ እስራት እንዲቀጡ ተፈርዶባቸዋል። የወታደራዊ እዙ አቃቤ ሕግ ሻለቃ ፀሐይ ምንዳ ወንጀለኞቹ የፈጸሙት ወንጀል የአገር ክህደት ወንጀል መሆኑን በመግለጽ በማክበጃነት አቅርቧል። ስለተሰጠው ፍርድም ተናግሯል።
የህግ የበላይነትን በማስፈን ሁሉንም ሰዎች በተጨባጭ ማስረጃ አረጋግጠን 100% ሊባል በሚችል ደረጃ በፍርድ ቤት እንዲቀጡ አድርገናል።
የፍርደኞቹ ተጠባባቂ ጠበቃ ይግባኝ የሚያስጠይቁ የፍርድ ውሳኔዎች ካሉ በሂደት እንጠይቃለን ብሏል።
አቃቤ ሕግ የወንጀል ሕግ አንቀጽ 84 አንድ ሀን ጠቅሶ ያቀረቡት ማክበጃ ህጋዊ ማክበጃ ነው ብለን አናምንም። ስለሆነም በወንጀል ህግ አንቀጽ 84 ሁለት መሰረት ፍርድ ቤቱ ውድቅ እንዲያደርግልን እያመለከትን
የእዙ ተቀዳሚ ወታደራዊ ፍርድ ቤት ከነሐሴ 22/2013 ዓመተ ምህረት አንስቶ እያስቻለ ባለው ችሎት የዛሬዎችን ጨምሮ በ154 ላይ ፍርድ እንደተላለፈባቸው የእዙ የፍትህ ቡድን መሪ ሻለቃ ፀሐይ ምንዳ ተናግሯል። የቅጣት ውሳኔዎቹ የተላለፉትና የፍርድ ሂደቱ የተካሄደው በተለያዩ ችሎቶች መሆናቸውንም ለመረዳት ተችሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ እናልፋለን። ሴቶች በፖለቲካና በአመራር በብቃትና በስፋት እንዲሳተፉ ያግዛል የተባለ የሴት የፖለቲካ ፓርቲ አባላት ሀገር አቀፍ የጋራ ምክር ቤት ተቋቋመ። ነጻ እንደሆነ የተነገረው ይህ ምክር ቤት ሁሉም የፖለቲካ ፓርቲዎች ደጋፊዎቻቸው በሴቶች የፖለቲካ ቀጥተኛ ተሳትፎ ላይ እንዲተባበሩ የማድረግ ዓላማም እንዳለው ታውቋል። መለስካቸው አመሃ ዝርዝር አለው።
ዛሬ በአዲስ አበባ በመስራች አባላት ፊርማ የተቋቋመው የፖለቲካ ፓርቲዎች የሴት አባላት የጋራ ምክር ቤት የተጠነሰሰው ከሁለት ዓመታት በፊት እንደነበረ በጉባኤው መክፈቻ ላይ ተወስቷል። በመመስረቻው ረቂቅ ላይ እንደተመለከተውም ምክር ቤቱ ካሉት ዓላማዎች መካከል የሴቶችን ፖለቲካዊ ተሳትፎ ማጉላትና ማስፋት፣ የሴቶችን ሁለንተናዊ ተጠቃሚነትን በሁሉም መስክ ማረጋገጥ፣ ዘላቂ ዋስትና ያለው ዴሞክራሲያዊ ስርዓት ለመመስረት እና በሕዝቡ ፈቃድ ላይ የተመሰረተ አንድ የፖለቲካ ማህበረሰብ በጋራ መገንባት የሚሉት ይገኙበታል። ምክር ቤቱ እንዲመሰረት ከፍተኛ እገዛ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸታ አየለም ምክር ቤቱን ለማቋቋም ምክንያት ናቸው ያሏቸውን ጠቁመዋል።
በተለያዩ የፖለቲካ ፓርቲዎች ውስጥ በአባልነት በአመራርነት የሚገኙ ሴቶችን ወደ አንድ የጋራ መድረክ በማምጣት ይህን የጋራ ምክር ቤት ማቋቋም ያስፈለገበት ዋና ዋና ምክንያቶች የሴቶችን በፖለቲካ ፓርቲዎቻቸው ውስጥ ያላቸውን የመሪነት ሚና አጉልቶ ማውጣት የሚያስችል ሁኔታ ለመፍጠር ሲሆን፣ እንዲሁም ሴት ፖለቲከኞች አገሪቱ እንዳታበቅል በጥናትና በፕሮግራም የሚሰሩ አጉል አካሄዶችንም በግልጽ በማሳየት እነዚህ አጉል ልምዶች ከስራቸው ተነቅለው እንዲጠፉ ለማድረግ ነው። በመጨረሻም ሴቶችን በእጩነት፣ በመሪነት፣ በአባልነት በፖለቲካ ፓርቲዎች ውስጥ አለማስገባት፣ አለማሳተፍ ወይም አለመግባት ወይም አለመሳተፍ ነውር የሚሆንበትን ባህል ለመፍጠር ጭምር ነው ብዬ አምናለሁ።
አቶ ብሸት አክለውም የሴቶችን ፖለቲካዊ፣ ማህበራዊም ሆነ ኢኮኖሚያዊ ውሳኔ ሰጭነት በጽኑ የሚቃረነውና ተሳትፏቸውንም የሚያቀጭጨው የወንድ ትምክተኝነት እንደሆነ አመላክተዋል።
በዚህ አጋጣሚ አጥብቄ ላስገነዝብ የምፈልገው በአገራችን ዛሬም ቢሆን የፖለቲካው አመራርም ሆነ አባልነት ትምክህት የተባለው መንፈስን የሚያቀጭጨው ክፉ በሽታ የሚሰሩትንና የሚናገሩትን ሁሉ እውነት አስመስሎ በሚታያቸው ወንዶች ቁጥጥር ስር ነው። ሴቶች ዛሬም ቢሆን ከ50 ዓመት በኋላ ድርብ ኃላፊነቱን ብቻቸውን ተያይዘውት ነው ያሉት። ዛሬም ቢሆን የሀገራችን ሴቶች በፖለቲካ ውስጥ እንዳይሳተፉ፣ ከተሳተፉም ቁጥራቸው ጎልቶ እንዳይወጣ፣ ከወጡም የኃላፊነት ቦታዎችን እንዳይዙ የሚደረገው ዘመቻ አሁንም አንዳንዴ በጣም አይን ባወጣ፣ ሌላ ጊዜ ደግሞ በረቀቀ ሁኔታ አቅም አለው።
ነቢያ መሐመድ አብዱልሐኪም የነጻነትና እኩልነት ፓርቲ የሕዝብ ግንኙነት ኃላፊ ናቸው። ከምክር ቤቱ መስራች አባላትም አንዷ ናቸው። በኢትዮጵያ የፖለቲካው መስክ የሴቶች ተሳትፎ ዝቅተኛ ነው ሲባል እንደዚሁ የተለመደ አባባል ሳይሆን ተጨባጭ እውነት እንደሆነ የዘንድሮውን የምርጫ ሂደት በማስረጃነት ያቀርባሉ።
ወደ 9505 እጩዎች ቀርበዋል ለክልል ምክር ቤት፣ ለህዝብ ተወካዮች ምክር ቤት በዘንድሮ። ከዚህ ውስጥ 1987 ሴቶች ናቸው የቀረቡት፣ ከግማሹም በታች ማለት ነው። ይህንንም ከፍተኛ ቁጥር ያቀረበው አንድ ፓርቲ ብቻ ነው። ሌሎች ፓርቲዎች 30% ከዛ በታች ሶስት እጩዎችን ሁለት እጩዎችን ያቀረቡ ፓርቲዎችም አሉ። ስለዚህ አጠቃላይ በሁሉም የፖለቲካ ፓርቲ ላይ ያለን ሴቶች ተሰባስበን ሴቶች ለምንድን ነው ወደ ፖለቲካ ፓርቲ ውስጥ ማይመጡት፣ አባል ማይሆኑት፣ ስራ አስፈጻሚ ማይሆኑት ምንድን ነው ችግራቸው? ስለዚህ ያን ችግር የመጡት ሴቶች ሚዲያ ላይ እኩል ወጥተው የፓርቲያቸውን ፖሊሲ ፕሮግራም ደንብ አውቀው ዲቤት ያደርጋሉ። ሚዲያ ላይ ዘንድሮ አይተናቸዋል፣ ሴቶች ክርክር ሲያደርጉ ብዙ ሴቶች የሉም በሁሉም ፓርቲዎች ላይ። ስለዚህ የሴቶችን አቅም በፖለቲካው ዘርፍ እናሳድጋለን፣ ተሳትፏቸውን በዛው ልክ እንዲያድግ ለማድረግ ትልቅ ዓላማ ይዘው የተነሳ የጋራ ምክር ቤት ነው።
የአፋር ሕዝብ ፓርቲ አመራር አባል ሮባ አመርሃ በበኩላቸው የሴቶች የፖለቲካ ተሳትፎ ተግዳሮትን ለማቃለልና መፍትሄ ለመስጠት ዓላማው ያደረገ ምክር ቤት መቋቋሙን የሚደግፉት ቢሆንም የሥራና የዓላማ መደራረብ ቀደም ሲል ከተቋቋመው የፓርቲዎች የጋራ ምክር ቤት ጋር ስላለው ይህ መሻሻል እንዳለበት ሐሳባቸውን ሰጥተዋል።
አሁን ይሄ ምክር ቤት በሴቶች ላይ ብቻ መስራቱ ጥሩ ሆኖ ግን የሌላውን ምክር ቤት የዋናውን ምክር ቤት ስራዎች በሚጠቅስበት አንቀጾች ላይ እንዳያት ከሆነ ሰው እነዚህ ነገሮች በተደጋጋሚነት በሚጠቀሱበት መንገዶች ላይ የሚሰራው ስራ ተጎታችነት ይኖረዋል። የኔ አካል ነው የሚባል ነገር ቢኖራል። ሁላችንም ደግሞ ፖለቲካ ፓርቲዎችን ነው የምንወክለው። እዚህ ጋር የሴት ፖለቲከኞች የፖለቲካ ፓርቲ ሴት አመራሮች ተብለን ነው የመጣ ነው። እዛ ጋር ደግሞ ሙሉ ጾታን ያልወከለ ነገር መሆኑ ነው ልዩነቱ ማለት ነው እንጂ ተመሳሳይ ስራ እኔ አሁን ሁለት ቦታ የምጠራ ከሆነ ተመሳሳይ ሰዓት ላይ ልጠራ እችላለሁ። እና ማግኘት ያለብኝን እውቀትና ማግኘት ያለብኝን የክህሎት መጠን በተመሳሳይ ሰዓት በሚሆኑ ነገሮች ሚስ ላደርጋቸው እችላለሁ ማለት ነው።
የፖለቲካ ፓርቲዎች የሴት አባላት የጋራ ምክር ቤትን ለማቋቋም በቀረበው ረቂቅ ሰፊ ውይይት ተካሂዷል። በረቂቁ ላይ ሊሻሻሉ ይገባል የተባሉ አንቀጾች ከተሻሻሉ በኋላ መስራች አባላቱ ፊርማቸውን አኑረው ምክር ቤቱን አቋቁመዋል። ነቢያ መሐመድ ከነጻነትና እኩልነት ፓርቲ ሊቀመንበር ሆነው ሲመረጡ፣ ቆንጂት ብርሃን ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ምክትል ሊቀመንበር ሆነው ተመርጠዋል። ምክር ቤቱን በማቋቋሙ ሂደት የኢትዮጵያ ብሔራዊ ምርጫ ቦርድና በተባበሩት መንግስታት ድርጅት የሴቶች ጉዳይ ከፍተኛ ድጋፍ ማድረጋቸውም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከየቦታው የሚገኙ ዘጋቢዎቻችን ላጠናቀሩት ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዩናይትድ ስቴትስ በአፍጋኒስታን የምታደርገው ወታደራዊ ጣልቃ ገብነት በዚህ ሳምንት መጀመሪያ አብቅቷል። ይሁን እንጂ በታሊባን ቁጥጥር ስር ያለውን የአፍጋኒስታንን ህዝብ መብት ለማስከበር የሚያስችሉ የዲፕሎማሲና የኢኮኖሚ አማራጮች አሉ ሲሉ የዩናይትድ ስቴትስ ባለስልጣናት ተናግረዋል። በሌላ በኩልም የዩናይትድ ስቴትስ ከካቢኔ አባላት በአፍጋኒስታን ጉዳይ ለመጀመሪያ ጊዜ የተናገሩት የመከላከያ ሚኒስትር ሎይድ ኦስተን ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። የቪኦኤ ሪፖርተሮች ከተለያዩ ስፍራ ያጠናቀሩትን ዘገባ ደረጀ ደስታ ያቀርበዋል።
ታሊባን ሙሉውን የካቡል አውሮፕላን ማረፊያ መላውን በሚባል መልኩ አፍጋኒስታንን ተቆጣጥሯል። ይሁን እንጂ በተለይ የአፍጋኒስታን ሴቶች በሚጠይቁት የሰብአዊ መብት ጥያቄዎች ታሊባን ከወዲሁ ፈተና እየገጠመው ነው። አገሪቱን እያጠቃ ያለው ከፍተኛው ድርቅም አገሪቱ ያለ ዓለም አቀፉ እርዳታ እንደምን አድርጋ እንደምትችለው ጥያቄ እያስነሳ ነው። ምክንያቱም ዩናይትድ ስቴትስ ታሊባንን እንደ አፍጋኒስታን መንግስት አድርጋ በይፋ ገና አልተቀበለችውም። የዋይት ሀውስ ቃል አቀባይ ጄን ሳኪ እንዲህ ይላሉ።
No one is saying from the federal government. No one. The president, secretary of defense, no one from the
ከፌደራል መንግስቱ አንድም ሰው አልተናገረም። ፕሬዝዳንቱም ሆኑ የመከላከያ ሚኒስትሩ ወይም ከደህንነት የመረጃ ተቋማት ማህበረሰብ ታሊባኖች ጥሩ ናቸው ብሎ የተናገረ አንድም ሰው የለም አይደል? ያንን እያልን አይደለም። ለዚያ ነው እውቅና ለመስጠት አንጣደፍም ያለው። የሚሆነውን በግልጽ እየተከታተልን ነው። ዓለም አቀፉ የግብይት ማዕከልን ጨምሮ ልናደርጋቸው የምንችላቸው ብዙ ነገሮች በእጃችን አሉ።
ዩናይትድ ስቴትስ የአፍጋኒስታን አውሮፕላን ማረፊያዎች እንዲከፈቱና የአፍጋኒስታን ሕዝብ በቀጥታ እርዳታ የሚያገኝበትን መንገድ እንዲመቻች እየሰራች መሆኑን የውጭ ጉዳይ ሚኒስቴር ትናንት በሰጠው መግለጫ አስታውቋል። ለአፍጋኒስታን የሚሰጠው እርዳታ እየተጠና መሆኑንም መግለጫውን የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ተናግረዋል። ያ የሚወሰነው አዲስ በሚመሰረት የአፍጋኒስታን መንግስት ሁኔታ ይሆናል ሲሉም አስረድተዋል። በተለይ በሴቶች፣ በልጃገረዶች፣ አነስተኛ ቁጥር ባላቸው የማህበረሰብ አባላት የሰብአዊ መብት አያያዝ እንዲሁም በጸረ ሽብርተኝነት አቋምና ከዓለም አቀፉ ማህበረሰብ ጋር ባለው ግንኙነት ይወሰናልም ብለዋል። በአፍጋኒስታን ከታሊባን ቁጥጥር ውጪ በሆነው የፓንጅሺር ክፍለ ግዛት በአህመድ ማሱድ የሚመሩት ጸረ ታሊባን ተዋጊዎች ሰሞኑን ከታሊባን ጋር ከፍተኛ ውጊያ እያካሄዱ ነው። ዩናይትድ ስቴትስ ተቃዋሚዎችን የመርዳት ፍላጎት እንደሌላት የዩናይትድ ስቴትስ መከላከያ ሚኒስትር ፔንታገን አስታውቋል። የፔንታገን ቃል አቀባይ ጆን ከርቢ እንዲህ ብለዋል።
የአፍጋኒስታን ወታደራዊ ተልዕኮ አብቅቷል።
በአፍጋኒስታን የቀሩ የመጨረሻ የዩናይትድ ስቴትስ ወታደሮች ከወጡ ሁለት ቀናት በኋላ ከዩናይትድ ስቴትስ ካቢኔ አባላት በአፍጋኒስታን ጉዳይ ለመጀመሪያ ጊዜ የተናገሩት የመከላከያ ሚኒስትር ሎይድ ኦስትን ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል።
Now we have just concluded the largest air evacuation of civilians.
በአሜሪካ ታሪክ ግዙፉን ዜጎችን በአየር ትራንስፖርት የማጓጓዝ ሥራ አሁን አገባደናል። በጀግንነት ነበር የተከናወነው። በጀግንነት
100 የሚደርሱ የአሜሪካ ዜጎች በአፍጋኒስታን ወደ ኋላ መቅረታቸው ተነግሯል። አሜሪካውያንን ሲረዱ የነበሩ ልዩ ቪዛ አመልካቾችም እንዲሁ ከአገር አለመውጣታቸውን የውጭ ጉዳይ ሚኒስትር ባለስልጣናት ባለፈው ረቡዕ መግለጫቸው አምነዋል። አፍጋኒስታንን አሁንም የሚቆጣጠረው ታሊባን በመሆኑ ዩናይትድ ስቴትስ በዚህ ጉዳይ ከታሊባን ጋር ተቀናጅታ መስራት የሚያስፈልጋት መሆኑን የዩናይትድ ስቴትስ ኤታ ማጆር ሹም ማርክ ሚሌ ተናግረዋል። ጀነራሉ ይህ ከድሮም ጀምሮ ምህረት የሌለው ቡድን ነው፣ መለወጥ አለመለወጡ ወደፊት የሚታይ ይሆናል። አሁን ግን ዜጎችን ለማዳንና የሚደርስባቸውን አደጋ ለመቀነስ ማድረግ ያለብንን ነገር ማድረግ አለብን ብለዋል። ጀነራሉ በማከልም
War is hard. It's vicious, it's brutal, it's unforgiving.
ጦርነት ከባድ ነው፣ አረመኔና ጨካኝ፣ ይቅር አያሰኝም። አሁን ሁላችንም ህመምና ቁጣ አለብን። ባለፉት 20 አመታት ውስጥም ሆነ ባለፉት 20 ቀናት ውስጥ የሆነውን ነገር ስናይ ህመምና ቁጣ ይፈጥርብናል።
በሌላም በኩል ከአፍጋኒስታን እንዲወጡ ተደርገው በአውሮፓ የሚገኙ የአፍጋኒስታን ዜጎችን ወደ ዩናይትድ ስቴትስ የማጓጓዙ ስራ ተጠናክሮ መቀጠሉን ፔንታገን አስታውቋል። ማከያ ሚኒስትር ሎይድ ኦስተን አሁን በየቀኑ 500 ሰዎችን ማጓጓዝ የምንችልበት ሁኔታ ላይ እየደረስን ነው። ከአሁን በኋላ በየቀኑ 2500 እስከ 3000 ሰዎች ማጓጓዝ የምንችልበት ደረጃ መድረስ እንችል ይሆናል ብለዋል። መከላከያ ሚኒስትሩ ሰሞኑን በቦምብ ፍንዳታ 13 አሜሪካውያንና 170 የአፍጋኒስታን ዜጎችን የገደሉትን በአፍጋኒስታን የሚገኙትን የአይሲስ አሸባሪዎችን በተገቢው ቦታና ጊዜ ዩናይትድ ስቴትስ እንደምትበቀል አስታውቀዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው የመጀመሪያው ቅንብራችን እናልፋለን። አንጋፋው ድምፃዊ አለማየሁ እሸቴን ዜማ ነበር ያዳመጣችሁት። ይህ አንጋፋ ድምፃዊና የኪነ ጥበብ ሰው አለማየሁ እሸቴ በትላንትናው ዕለት ከዚህ ዓለም በሞት ተለይቷል። የኢትዮጵያ ዘመናዊ ሙዚቃ ማደግ ከጀመረበት ጊዜ አንስቶ የሚሊዮኖችን ቀልብ ከሳቡ ድምፃውያን አንዱ የሆነው አለማየሁ የኪነ ጥበብ አስተዋጽኦችና ስራዎች እየታወሱ ነው። አለማየሁን ከዓለም አቀፍ ባለሙያዎች ጋር የሚነጻጸር በማለት የገለጸው አንጋፋው የኪነ ጥበብ ባለሙያና የቅርብ ሰው ደበበ እሸቱ ነው። ድፍረትን የሚጠይቁ ስራዎችን የሰራ ጀግናና ህዝባዊ አርቲስት ሲሉ ያሞካሹት ደግሞ ሌላው አንጋፋ የኪነ ጥበብ ሰውና የቀድሞ የፖሊስ ኦርኬስትራ ባልደረባው ተስፋዬ አበበ ናቸው። በቅርቡ የላቀ አስተዋጽኦ ሽልማት ያበረከቱለት ጠቅላይ ሚኒስትር አብይ አህመድም ስራዎቹ ኢትዮጵያን ከፍ እንዳደረጉ ይኖራሉ ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። Magnete e gmeno zendero
ኢትዮጵያ አንጋፋውን ድምጻዊ በሞት አጣች። አለማየሁ ሸቴ ከዚህ ዓለም በሞት ተለየ። በተወዳጁ ስራው ደጋግሞ በጠራት ከግማሽ ምዕት ዓመት በላይም ሌሎች በርካታ ጥዑም ዜማዎችን በተጫወተባት አዲስ አበባ ትናንት እስከ ወዲያኛው አሸለበ።
አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋለ ቆንጆ ንጃለች ጎረቤቴ ጎረቤቴ።
በተለይ በ1950ዎቹና 60ዎቹ ያበቡት የዘመናዊ ኦርኬስትራዎች አጉልተው ካወጧቸው ኮከብ ድምጻውያን አንዱ ነው አለማየሁ ሸቴ። ያኔ ክብር ዘበኛ፣ የፖሊስ ሰራዊት እና ምድር ጦር በተባሉ ዘመናዊ ኦርኬስትራዎች መካከለ የነበረው ፉክክር የውድድር መንፈስ ጠንካራ ነበር። በዚህ ፉክክር መካከለም ነው ካይናውጣቹ የተባሉ የዘርፉ ከዋክብት ከየኦርኬስትራዎቹ የወጡት። አለማየሁ ሸቴ የዚያን ጊዜው የፖሊስ ሰራዊት ኦርኬስትራ ካበረከታቸው ከዋክብት መካከል ይጠቀሳል። ቀጣዩ ስራ ለምሳሌ ከሌላዋ የፖሊስ ሰራዊት ኦርኬስትራ ባልደረባ ሂሩት በቀለ ጋር የተጫወተው ነው።
በደህና ዋይ በደህና ሁን እኔም አንቺም
ደህና ነሁን
አንቺ ልጅ
ወይ
አንቺ ልጅ
ወይ
ፈቃድሽ እንደውላቸው ትሽበ
አንተ ልጅ
ወይ።
ከዚያን ጊዜ አንስቶ እስከ ዛሬ በዘለቀ የሙያ ብቃትና ዘመን ተሻጋሪ ተሰጥኦም አድናቂዎቹን የኢትዮጵያን ህዝብና አገሩን አገልግሏል። አለማየሁ አንጋፋው የኪነ ጥበብ ባለሙያ እና የቅርብ ጓደኛው ደበበ ሸቱ አለማየሁ ከዚያን ጊዜ ጀምሮ የነበረው ተቀባይነት ከፍተኛ እንደነበር ይናገራል።
በዘመኑ እንደጀመረ ግማሹ ኤልቪስ ፕሬስሊ ይለዋል፣ ግማሹ ጀምስ ብራውን ይለዋል። እና እንግዲህ ይሄ ለእኔ የሚያሳየኝ ዓለም አቀፍ ከሆኑ የሙዚቃ ባለሙያዎች ጋር ተነጻጻሪና ተወዳዳሪ የነበረ የጥበብ ባለሙያ መሆኑን ነው።
እንግዲህ አንተም ጠቅሰኸዋል በ1950ዎቹ በ60ዎቹ በተለይ በተለያዩ ኦርኬስትራዎች መካከል በነበረው ፉክክር ወቅት ጎልተው ከወጡ ድምፃውያን አንዱ ነው አለማየሁ ሸቴ። በዛ ሰዓት በተለይ እሱን እንዲጎላ እና አይን ውስጥ እንዲገባ ያደረገው ምን ነበር?
እንቅስቃሴው የተለየ እንቅስቃሴ ነበር የሚያደርገው። ቀብር ማለት መጀነን፣ በራስ መተማመን፣ መድረክ ላይ ሲወጣ መጀገን የሚችል የጥበብ ባለሙያ ነው፣ ሙዚቀኛ ነው። እና ያኔ እንዳልከው እኛ ወጋየሁና እኔ ቤተ ኪነ ጥበባት ቲያትር ዩኒቨርሲቲ ውስጥ ስለነበር የምንሰራው ማብራቱን የምንሰራላቸው እኛ ነበርንና ለአንዳንድ ሙዚቀኞች እናደላ ነበር። ከምናደላላቸው የሙዚቃ ባለሙያዎች ደግሞ አንዱ አለማየሁ ሸቴ ነበር።
በልደት አዳራሽ ሙዚቃ በሚያቀርቡበት ጊዜ ማለት ነው።
ልደት አዳራሽ በሚቀርብበት ጊዜ እሱ ለየት ያለ ለማሙድ ለየት ያለ እንዲህ መርጠን የእኛ ናቸው ያልናቸውን የምንወዳቸውን ሰዎች ማብራታውን አበራሩም የውድድርም ጊዜ ስለነበረ ያኔ አንዱ ሰራዊት ከሌላው ሰራዊት እንዲበልጥ የሚፈተንበት ጊዜ ስለነበር
ክብር ዘበኛ፣ ፖሊስ ኦርኬስትራ፣ እነዚህ
ፖሊስ ከፖሊስ አንድ ሰው እንይዛለን፣
ምድር ጦር
አንድ ሰው፣ ከምድር ጦር አንድ ሰው እንይዛለን፣ ከክብር ዘበኛ ያው የታወቁትን በሙሉ እንይዛለን። ለእነዚህ ሰዎች ክብርና ፍቅር ነበረን። እኛም በዘመኑ ወጣትነታችን መጠን ለእነዚህ ሰዎች ያን አገልግሎት የሰጠነው በፍቅር ነው ማለት ነው። በእውነት በከፍተኛ ፍቅር ስለምንወዳቸው የማምለክ ያህል ነበር የምንወዳቸው።
ሌላው አንጋፋ የኪነ ጥበብ ባለሙያና በዘርፉ የክብር ዶክትሬት ያገኙት ተስፋዬ አበበ በቀድሞው ፖሊስ ሰራዊት ኦርኬስትራ የአለማየሁ ሸቴ የስራ ባልደረባ ነበሩ። አለማየሁም በእርሳቸው የተደረሱ በርካታ ሙዚቃዎችን ተጫውቷል። ድፍረት የሚጠይቁ አገራዊ ስራዎችን የሚጫወት ባለሙያ መሆኑን ይናገራሉ።
የምናዘጋጅለት አገራዊ ስራዎች በጣም ትኩረት ይሰጣል ከፍቅር ዘፈን ይልቅ። አሁን ለምሳሌ እንደነ ማን ይሁን ትልቅ ሰው ማን ብዬሻለሁ፣ ሲያውቁልሽ አታውቂ፣ መኖር ብቻ በቃም እኒህ ስራዎች የኢትዮጵያ ትልቅ አስተዋጽኦ ያደረጉ ናቸው። እነ ጥቁር ግስላ ሌሎችም
ሽጉት መቶ የሱ አንገት ቦታ ያጠቁ ግስላ
የሀገር ፍቅር ስሜት ያለው ለሀገሩ በቃ በልሳኑ መዋጋት የሚችል ደፋር ወጣት ደፋር ድምፃዊ ነበረ። እሳሱ የተከለከሉትን ሁሉ ነበረ የምሰራው እና ለዛ የሚጋፈጥ ጀግና ጀግና ልበለሆነ የፍቅር ዘፈን ላይ ሳይሆን እዚህ ላይ ነው ፍቅር ስንሰጠው።
አለማየሁ ሙያውንና ተሰሚነቱን በመጠቀም ያደረጋቸው አስተዋጽኦዎች በተለያየ መንገድ የተገለጹ እስከ ዕለተ ሞቱም የቀጠሉ ነበሩ። የአሜሪካ ድምፅ ሬዲዮ ከአህዱ ሬዲዮና ቴሌቪዥን ጋር በመተባበር በሰራው የኮሮና ግንዛቤ ማስጨበጫ የቴሌቪዥን ፕሮግራም ላይ ለምሳሌ በአዲስ መልክ የተጫወተውን ሙዚቃ በመጋበዝ ጭምር ተሳትፏል።
ልክ እንደ ሰታሞ ኮስሞኖል ዘመኑ በደስታችን ዙፋን ተሾሟል ሀዘኑ ከቤት ተቸብሰብ
የአሜሪካን ድምፅ ሬዲያ በእውነቱ ይሄንን ነገር አዘጋጅቶ ለወገኖቼን ታቀርብ ማድረጉ ከልብ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አለማየሁ እሸቴ ኢትዮጵያ በሰሜኑ ግዛቷ በኩል የገጠማትን ፈተና በተመለከተ ሙያዊ አስተዋጽኦ ለማድረግ እየተንቀሳቀሱ ካሉ አርቲስቶችም አንዱ ነበር። ከዚህ አንጻር ደግሞ ከሌሎች ድምጻውያን ጋር በመሆን የተጫወተውና ገና ያልተለቀቀ ሙዚቃ መኖሩን የሙያ ባልደረቦቹ ተቆመዋል። ሞት ቀደመው እንጂ የፊታችን አሙስ በሚካሄደው በዚህ ስለ ኢትዮጵያ የተሰኘ ስራ የሙዚቃ ቪዲዮ ቀረጻ ላይ ለመሳተፍ ቀጠሮ ይዞ ነበር። ትናንት ግን ስራችሁን ቀጥሉ፣ የኢትዮጵያ አምላክ ከእናንተ ጋር ይሁን የሚል መልእክት ለባልደረቦቹ ማስተላለፉ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሐዘን መግለጫ መልእክት ሀገሩን አጥብቆ በመውደድና ለሀገሩ ከልብ በመስራት ለብዙ ከያኔያን አርአያ የሆነው አለማየሁ እሸቴ ማለፉን ሰምቼ እጅግ አዝኛለሁ ብለዋል። ስራዎቹ ኢትዮጵያን ከፍ እንዳደረጉ ይኖራሉ ያሉት ጠቅላይ ሚኒስትሩ ለኢትዮጵያ የሰራ ያርፋል እንጂ አይሞትም በማለትም አክለዋል። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴም በተመሳሳይ የሐዘን መግለጫ መልእክት አስተላልፈዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። አድማጮች፣ በአለማየሁ እሸቴ ህይወት ታሪክ ላይ ሰፋ ያለ ዝግጅት ይዘንላችሁ በድጋሚ እንመለሳለን። ወደ ተከታዩ ዘገባ እንወሰዳችሁ። በጦርነት ምክንያት ሃይማኖት ተቋማት ላይ የደረሰ ያለውን ውድመትና በንጹሐን ዜጎች ላይ የሚደርሰውን ሰብአዊ ጉዳት በጽኑ እንደሚያወግዙ በደቡብ ወሎ ማዕከላዊ ሰሜን ኢትዮጵያ የሚንቀሳቀሱ የሃይማኖት አባቶች ገለጹ። የሃይማኖት አባቶቹ ትላንት በደሴ ከተማ በጋራ በሰጡት መግለጫ ኢትዮጵያ በታሪኳ ካጋጠሟት ፈታኝ ጊዜያቶች ውስጥ አንዱ አሁን እየተካሄደ ያለው ጦርነት መሆኑን ገልጸዋል። ዝርዝሩን መስፍን አራጌ ተከታትሎታል።
የደቡብ ወሎ ሀገረ ስብከት የሰንበት ትምህርት ቤትና የስብከተ ወንጌል ክፍል ኃላፊ ሊቀ ኅሩያን ጦመ ልሳን ገብሩ በተቀሰቀሰው ጦርነት ምክንያት የእምነት ተቋማት ለአደጋና ለውድመት እየተጋለጡ ነው ብለዋል።
ቤተ ክርስቲያናችን በቁሳዊም ሆነ በአካላዊ ከፍተኛ ጉዳት እየደረሰባት ነው። ጨጨሆ መድኃኔዓለም በጣም ታሪካዊና ሁሉም ኢትዮጵያዊ ያውቀዋል። የጨጨሆ መድኃኔዓለምን ታሪክ ከጥንቱ ተሻሽሎ የማይገኙ ዲዛይኖች፣ አሰራሩ ልዩ የሆነ ቤተ ክርስቲያን ነው። እንደተጎዳ ካየን ጊዜ ጀምሮ ቤተ ክርስቲያን ሀዘንተኛ ናት። እንዲህ አይነት ቤተ ክርስቲያን ላይ ያነጣጠረ ጥቃት ከቤተ ክርስቲያን ውጭ የሆነ ከአገር ውጭ የሆነ የአገር ጠላት የውጭ ጠላት ነበር የሚሰማው። ይሄ ብቻ ሳይሆን ፋርጣ አካባቢ መድኃኔዓለም ቤተክርስቲያንም ተጎድቷል፣ ከፍተኛ ጉዳት ደርሷል። በሀገራችን በኢትዮጵያ አብያተ ክርስቲያናት ትልልቅ የማይገኙ በጥንት አባቶቻችን ክብር ይድረሳቸውና ጠብቀው ያቆዩቸውን ጥንታውያን ገዳማት፣ ታላላቅ አድባራት በከባድ መሳሪያ እየተደበደቡ የማይገኙ ቅርሶች እየወደሙ ናቸው። በልዩ ልዩ ቦታ ቤተክርስቲያኒቱ ብዙ ጉዳት ደርሶባታል። ይሄ እያወገዘች ነው ያለችው። የሚሰማት ካለ የተወገዘ የተረገመ እንደሆነ እየተናገረች ነው ቤተክርስቲያናችን። ከፍተኛ ጉዳት ነው የደረሰባት። አዝነናል። ወደ ፈጣሪያችን እያመለከትን ነው።
በኢትዮጵያ መካነ ኢየሱስ ቤተክርስቲያን የማዕከላዊ ሰሜን ኢትዮጵያ ሲኖዶስ የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር ቄስ ሙልጌታ ደግሞ በበኩላቸው በጨጨሆ መድኃኔዓለምና በሌሎች የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ላይ ደርሷል ያሉትን ጥቃት ታሪክንና ቅርስን ለማጥፋት የተደረገ ተግባር ሲሉ አውግዘዋል።
በተለያየ ቦታ የተደረገው የሃይማኖት ተቋማት ቅዱሳት ምስጢራት የሚነገሩበት ቅዱስ ስርዓት የሚፈጸምበት መልካም የሆነ ነገር የሚነገርበት ሰው አዝኖ ኪዶ ተጽናንቶ የሚመለስበት ስፍራ ነው። ነገር ግን እነዛን ስፍራዎች ማውደም እጅግ አሳፋሪ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የአገሪቱን ታሪክ ያቆዩልን መልካም ነገር የተደረገባት ቤተክርስቲያን ናት። ያንን ቅርስ ለማውደም እንደዚህ አይነት ድፍረት መምጣቱ እጅግ አሳፋሪ ነው። እንደ መካነ ኢየሱስ ብቻ ሳይሆን አገሪቱን እንደምትጠብቅ የአገሪቱን ቅርስ የእኛም ቅርስ ስለሆነ የኦርቶዶክስ ቤተክርስቲያን እንደዛ መደፈር የእኛ መደፈር ነው፣ የሁላችን መደፈር ነው። ስለዚህ ይሄ እጅግ አሳፋሪ ስለሆነ እናወግዘዋለን። በኢትዮጵያ ያልተደረገ ባህላችንም የማይፈቅደው ስርዓታችንም የማይፈቅደው ነገር በመከናወኑ እጅግ እጅግ አዝነናል፣ ደግሞ እናወግዛለንም።
የደቡብ ወሎ እስልምና ምክር ቤት ስራ አስፈጻሚ ሼህ አወል ኢብራሂምም ጉዳቱ የጋራ ጉዳት ነውና መፍትሄውንም በጋራ መፈለግ አለብን ይላሉ።
የእስልምና ሃይማኖት በአስተምሮቱ ይህን ዛፍ ያለ ምክንያት መቁረጥ የተከለከለ ነው። ዛፍ ነገ ዝናብ የሚያበቅለውን የሚተከለውን እንኳን የሰው ልጅ የሰው ደግሞ አማኞችን እንዳትሰድቧ ያደረጋቸው አላህ ነው ጀለ ወዓላ በቁርአን ነው እና ተባብረን የኛ ችግር የሳቸው ነው የሳቸው ችግር የኛ ነው የጋራ ችግር መጣብን ተባብረን ማድረግ የሚገባን ነገር እንደ ዜጋ ተጠይቀን ማድረግ ነው ያለብንና መገንባት ነው ያለብን
የፈጣሪን ቃል ለምእመኑ የሚያስተምሩ የሃይማኖት አባቶችም የጥቃቱ ሰለባ መሆናቸውን ነው ሸሃወል የተናገሩት
አሁን እኔ ነሰቢ አህመድ የሚባል ልጅ ገና ሙራህ ገና ስራ ምናምን አመስጂ
የሃይማኖት አባቶቹ የደረሰውን ሰብአዊ ጉዳትን በማንሳት ኢትዮጵያ በታሪኳ ካጋጠሟት ፈታኝ ጊዜያት ውስጥ አንዱ ያሁን ወታደራዊ ግጭት እንደሆነ ገልጸዋል
አሁን ያለው ችግር በጣም የሚያሳዝንና አንገት የሚያስደፋ ነው ሀገራችን ኢትዮጵያ ብዙ ችግሮችን አሳልፋለች በታሪክ አጋጣሚ እንደዛሬ አይነት ችግር ግን ገጥሟት አያውቅም ሀገሪቱ ላይ የሚተካው ወጣት ነው እየረገፈ ያለ ኢትዮጵያ ገጥሟት የማያውቅ ውስብስብ በ21ኛው መቶ ክፍለ ዘመን ይሆናል ይደረጋል ተብሎ የማይገመት የማይጠበቅ ነገር እየተሰራ ነው ያለው እንደ ቤተ ክርስቲያናችን ሃይማኖት ሊኖር የሚችለው ሰው ሲኖር ነው ሰው ወደ ፈጣሪው ሊያመለክት ሊጸልይ የፈጣሪውን ግንኙነት ሊያጠናክር የሚችለው ሰውየው ሲኖር ነው ሃይማኖታዊ ስርዓት ለመፈጸም አገር ያስፈልጋል ሀገር ከሌለች ሰውየው መኖር አይችልም ሃይማኖታዊ ስርዓት ሊፈጸም አይችልም
በሀገራችን በኢትዮጵያ በአለም ላይ ያልተደረገ ነገር እየተደረገ ያለበት ሁኔታ ነው አንደኛ ሰውን ገሎ ማቃጠል በሁለተኛ ደረጃ ሰውን በጅምላ መጨረስ ይሄ ብቻ ሳይሆን ለመድፈር ህፃናትን ወጣቶችን ለአምስት ለስድስት እንደ እንስሳት ከእንስሳት ያልተለየ ባህሪ የታየበት ሁኔታ ነው ያለው ያ ብቻ አይደለም ሰዎችን በቤት ውስጥ ሆነው ያለ ማቃጠል ቤቱን ማውደም መዝረፍ መግደል ይሄ የሰይጣን ስራ ነው እጅግ አሳፋሪ አስነዋሪ ልብን ሁሉ የሚሰብር ነገር ነው በጣም ነው የምናዝነው እንደ ቤተክርስቲያን
በትናንቱ የሃይማኖት አባቶች ጋዜጣ የመግለጫ ቤተ እምነቶቹ ኢትዮጵያና ኢትዮጵያውያን ላይ ያንዣበበው አደጋ እስከሚወገድ አባቶችና ምእመናን በጸሎት እንዲተጉ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ለዕለቱ ወዲያዝነው የመጨረሻ ዘገባችን እናልፋለን። የጾታዊ ትንኮሳ ለደረሰባቸው ሴቶች ወጣቶችና ህጻናት እንዲሁም አካል ጉዳተኞች ተገቢውን የጤና አገልግሎት እንዲያገኙ ለማድረግ እየሰራ መሆኑን የኢትዮጵያ ጤና ሚኒስቴር ገልጿል። በሚቀጥሉት 5 አመታት የሚኒስቴር መስሪያ ቤቱ ጾታዊ ትንኮሳን ከመከላከልና ማከም እንዲሁም ሴቶችን በማብቃት ላይ ትኩረት አድርጎ ለመስራት አቅዶ እየሰራ መሆኑን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኢትዮጵያ ጤና ሚኒስቴር በመቀጠሉት 5 አመታት ጾታዊ ትንኮሳን ለመከላከልና ለማከም ህጻናት ላይ የሚደርሰውን ጥቃትና የጤናው ዘርፍ አካታች በሆነ መልኩ አካል ጉዳተኞችን ያማከለ የጤና አገልግሎት ለመስጠት እቅድ ነድፎ ወደ ስራ ገብቷል ሲሉ ነው የጤና ሚኒስቴር ዶክተር ሊያ ታደሰ የተናገሩት። አሁን በሀገሪቱ በተለይ በተዋረድ ባሉት ማዋቅሮች ውስጥ በስርዓት ጾታ ላይ እየተሰሩ ያሉ ስራዎች አመርቂ ውጤት አላመጡም ያሉት ሚኒስትሯ የጤና ሚኒስቴር ለሌሎች ዘርፍ አርአያ ለመሆን በጉዳዩ ዙሪያ ትኩረት ሰጥቶ ወደ ስራ ገብቷል ብለዋል።
ወጣትና አፍላ ወጣት ተኮር የሆኑ አገልግሎት አሰጣጦች በመደበኛ ጤና ተቋማት እንዲቋቋሙ በማድረግ የጤና አገልግሎት መረጃዎችና የአገልግሎት ተደራሽነትን በከፍተኛ ትምህርት ተቋማት በማስፋፋት በርካታ ስራዎች በመሰራት ላይ ይገኛሉ። ተጨማሪም ጾታዊ ጥቃት ለደረሰባቸው ሴቶችና ልጃገረዶች የሚሰጠውን የተቀናጀ የአንድ መስኮት አገልግሎት በተለያዩ ክልሎች በሚገኙ ሆስፒታሎች የማስፋፋት እንደዚሁም ብዙ ጊዜ ወጣቶች ተጠቂ የሚሆኑበት የአደንዛዥ እጽ ሱሰኝነት ላይ ከመከላከል እስከ ሕክምና መስጠትና ተሃድሶ መስጠት ላይ አበክረን በመስራት በተለያዩ አካባቢዎች የማገገሚያ ማዕከላትን በማስፋፋትና በማቋቋም ይህንን አገልግሎት የማጠናከር ስራም እየተሰራ ይገኛል።
በኢትዮጵያ ጤና ሚኒስቴር የሴቶች ህጻናትና ወጣቶች ጉዳይ ዳይሬክተር ወይዘሮ ፋጡማ ሰኤ በበኩላቸው በሚቀጥሉት አመታት ህጻናትና ሴቶችን ከተለያዩ ጥቃቶች ለመጠበቅ እንዲሁም ከተጠቁም አፋጣኝ ምላሽ ለመስጠት በትኩረት እየተሰራ ነው ብለዋል።
በጤና ሚኒስቴር ደረጃ የተሻለ አደረጃጀት አለ። ክልሎች ላይ ስንሄድ፣ ኤጀንሲ ላይ ስንሄድ፣ ሆስፒታል ላይ ስንሄድ የተሻሉ ነገሮች አሉ። ወደ ታች ስንወርድ ግን በዛ ልክ አይደለም። አንዱ እንደ ጋፕ አይደንቲፋይ ያደረግነው መዋቅሩ ከላይ ጀምሮ እስከ ታች በደንብ ወጥ የሆነ መዋቅርና ሊያሰራ የሚችል መዋቅር እንዲኖረው ከማድረግ አንጻር አንዱ የለየነው ክፍተት ነው። ሁለተኛው በተለይም በተለያዩ የድንገተኛ ወረርሽኞች ሲኖሩ፣ አደጋዎች ሲኖሩ ህጻናቶች በጣም ተጎጂዎች ናቸው። አንዱ በጤናው ዘርፍ መስራት የሚጠበቅብን እነዚህን ህጻናቶች በኢመርጀንሲ ክራይሲስ እንዳይጎዱብን ፕሮቴክት ማድረግ ነው። እየሰራናቸው ያሉ ነገሮች እንዳሉ ሆነው የበለጠ ግን ሊመራን የሚችል እሱ አካባቢ ላይ በደንብ የተጠናከረ ነገር ሊኖረን ይገባል ብለን የለየነው ነው። ከሱም ባለፈ ጾታዊ ጥቃትና መከላከልና ምላሽ መስጠት ላይ በጤናው መዋቅር ሆስፒታሎቻችን ላይ አገልግሎቱን የመስጠት ግንዛቤዎችን የመፍጠር ባለሙያዎችን የማሰልጠን ተጎጂዎች ሲመጡ ጤና ተቋም ላይ ሲመጡ አገልግሎቱን እንዴት ያገኛሉ የሚለውን ነገር የምንሰራቸው ነገሮች አሉ። ያ ግን በቂ አይደለም። አሁን ላይ እንደምናውቀው ኮቪድ እየጨመረ ነው ያለው። ከተለያዩ አካባቢዎች ላይ ግጭቶች ይፈጠራሉ። ስለዚህ ጾታዊ ጥቃት የሚደርስባቸውን ህጻናቶችን፣ ሴቶችን መከላከሉም ላይ ምላሽ መስጠቱም ላይ የተጠናከረ ስራ ለመስራት የጀማመርናቸው ነገሮች ቢኖሩም ክፍተቶች አሉ። ይህን ደግሞ እንዴት እናጠናክር የሚለው ይህ ያዘጋጀነው ሰነድ በራሱ እንደ አንድ መነሻና አቅም ይሆናል ብለን እናስባለን። ማለት
በተለይ የስርዓተ ጾታው ዋነኛው ትኩረት የተሰጠ ጉዳይ ነው ብለዋል ኃላፊዋም።
የጾታዊ ጥቃት መከላከልና ምላሽ መስጠት ላይ በተቋማችንም ሌሎችንም በማስተባበርም የተሻለ ነገር መስራት አለብን ብለን ያቀርነው ነው። ከዛም በተጨማሪ ደግሞ ሴቶችን ከማብቃት አንጻር እንደ ጤና ሚኒስቴር የጀመረው ነገር አለ። አሁን ማኔጅመንት ላይ ስንመጡ 50% የምንሆነው ሴቶች ነን። በክልል በሆስፒታል ደረጃም እንደዚሁ የሴቶች ወደ አመራርነት ሊደርሺፕ ፖዚሽን ላይ ለማምጣት የምንሰራቸው ጅምሮች አሉ። እንደ ዳይሬክሽን የተቀመጠው በሁሉም ሆስፒታሎቻችን ላይ ማድረግ ባንችል 50% ቢያንስ ሴቶች ብናደርግ፣ ሁሉም ጤና ጣቢያዎች ላይ ሴቶችን ብናደርግ እያልን የጀማመርናቸው አሉ። ያው እንደምታውቁት ጤና ኤክስቴንሽን ባለሙያ በአብዛኛው ሴት ነው። አዋላጅ ነርሶች፣ ሚድዋይፈሪን ስትወስዱ ሴቶች ናቸው። ሄልዝ ወርክ ፎርስ እንዳጠቃላይ ስታየው ሴቶች ይበዛሉ። በዛ ልክ ግን ወደ ላይ ወደ አመራርነት ዲሲሽን ሜኪንግ ፖዚሽን ላይ ሊደርሽፕ ላይ መምጣት ላይ ክፍተቶች አሉብን። ላይ ሴቶችን ማብቃት ላይ የተሻለ ነገር እንሰራለን ብለን ተስፋ እናደርጋለን።
የጤና ሚኒስቴር ሴቶችን ከማብቃት አንጻር በዘርፉ ባሉት ተቋሞች ውስጥ የሴቶችን የውሳኔ ሰጪነት ቦታ ድርሻ 50% ለማድረስ ይሰራል ሲሉም አክለዋል። ወይዘሮ ፋጡማም ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተከበራችሁ አድማጮች በዝግጅቶቻችን ላይ አስተያየትና ጥቆማ ሲኖራችሁ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ለዛሬ አርብ ነሐሴ 28 2013 ዓ.ም ያሰናዳናቸው ዝግጅቶች ተጠናቀዋል። ስርጭታችንን በማቀናበር ብርሃን ኃይሉ፣ በስርጭት ምህንድስናው ሲድራ ፍራንክሊን፣ በመስተንግዶ ደግሞ አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት የቅዳሜ ዝግጅታችን እንገናኛለን። በእኛ በኩል ሰላም፣ በደህና ደሩ።